ዛሬ ሐምሌ 22 2013 ዓመተ ምህረት ነው። ጋቢና ቪኦኤ ከአሜሪካ ድምጽ ጀመረ። በዛሬ መሰናዶው ከሚደመጡት ጉዳዮች መካከል
እንግዲህ የክተት አዋጁን የአማራ ክልል ጥሪ ካረገበት ጀምሮ መላው 40 ሚሊዮን ህዝብ ተቀብሎታል። ይሄው ዛሬ ባህር ዳር ምድር አንቀጥቅጥ የሆነ ሰልፍ ነው።
በትናንትናው ዕለት በባህር ዳር ከተማ የክልሉ መንግስት ያስተላለፈውን የክተት አዋጅ የደገፈ ሰልፍ ተካሂዷል። በሰልፉ ላይ ተሳታፊ ከነበሩት መካከል ከተወሰኑት ጋር ያደረግነው ቆይታ በምሽቱ ይደመጣል።
በኮቪድ ምክንያት እንግዲህ አብዛኛው የአእምሮ ህመሞች እንዲከሰቱ፣ በዛ ህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ።
በቅዱስ ጳውሎስ ሜዲካል ኮሌጅ የአእምሮ ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋዬን የሰማናችሁ ኮቪድ-19 በአእምሮ ጤና ላይ እያሳደረ ስላለው ጫና በምሽቱ ይነግሩናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም አስተናግዳለሁ። ኤልያስ አስማረ ደግሞ በድምፅ ምህንድስናው አብሮን ይቆያል። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። ስመኝሽ ቆየ ትቀጥላለች።
አመሰግናለሁ ሀብታሙ። የትግራይ አርሶ አደሮች የዝናቡን ወቅት እንዲጠቀሙ ለማስቻል የታወጀውን የተናጠል የተኩስ አቁም አጋጣሚ ለትንኮሳ ያዋለው ህወሓት የሌሎች ክልሎች አርሶ አደሮችንና አርብቶ አደሮችንም እያወከ ነው ሲሉ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተናግረዋል። ዓለም አቀፉ ህብረተሰብም የህወሓትን በግልጽ የሚታይና በቃል አቀባዮቹ በአደባባይ የሚነገር ጸባጫሪነት በዝምታ ማለፉ ጥያቄ የሚያስነሳና ለአንድ ወገን ያደላ አተያይ መሆኑን የሚያሳይ ነው ብለዋል የፕሬስ ኃላፊዋ። በመንግስት የታወጀው የተናጠል የተኩስ አቁም አሁንም እንዳለ በመግለጽም የፌዴራሉ ሰራዊት ራሱን ከመከላከሉ ውጪ የማጥቃት እርምጃ ላይ አለመሰማራቱን አስረድተዋል። ዘገባው የእስክንድር ፍሬው ነው። በዓለም አቀፍ የቅርስ ሀብትነታቸው በዩኔስኮ የተመዘገቡት የጎንደር ቅርሶች የእድሳት ችግር፣ የጎብኚዎችና የገቢ እጥረት የገጠማቸው መሆኑን የጎንደር ዓለም አቀፍ ቅርስ አስተዳዳሪ አቶ ጌታሁን ስዩም ለአሜሪካ ድምፅ ተናግረዋል። በተለይም ባለፉት 3 ዓመታት በሀገሪቱ በነበሩ ሁኔታዎችና በተከሰተው የኮቪድ-19 ወረርሽኝ ሳቢያ ቅርሶቹ ብርቱ ችግር ላይ መሆናቸውን የገለጹት አቶ ጌታሁን የአጼ ፋሲል ቤተ መንግስት ግቢና መዋኛውን ጨምሮ በጎንደር ከተማ ውስጥ የሚገኙ ጥንታዊ ቤተ መንግስቶችና ታላላቅ ቅርሶቹ አስቸኳይ ትኩረት የሚሹ መሆናቸውን ገልጸዋል። በዓለም አቀፍ የቅርስ ሀብትነታቸው በዩኔስኮ ከተመዘገቡት 9 የጎንደር ቅርሶች የ7ቱ አስተዳዳሪ የሆኑት አቶ ጌታሁን እንደሚሉት በዓመት ከቱሪዝም ይገኝ የነበረው ከ7-10 ሚሊዮን አማካይ ገቢ አሁን ወደ 600,000 ወርዷል። የጎብኚዎችም ቁጥር ወደ ጥቂት መቶዎች አሽቆልቁሏል። ይህም ሆኖ ደግሞ የመሰነጣጠቅ ችግር እየደረሰባቸው ያሉት ቅርሶች ደህንነታቸው አደጋ ላይ መሆኑ ተገልጿል። ዘገባውን ያደረሰን ደረጃ ደስታ ነው። ጅቡቲን ከአዲስ አበባ የሚያገናኘው አውራ ጎዳናና ከጅቡቲ ወደብ ወደ አዲስ አበባ የንግድ ሸቀጥና ቁሳቁስ የሚጓጓዙበት ዋና የባቡር መስመር መዘጋቱን የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ መናገራቸውን ሮይተርስ ዘገበ። አውራ ጎዳናውና የባቡር መስመሩ የተዘጋው ባለፈው ቅዳሜ የተፈጸመውን ጥቃት በተቃወሙ ወጣቶች መሆኑን የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መናገራቸውን ዘገባው አመልክቷል። የሶማሌ ክልል መንግስት ትላንት ማክሰኞ ባወጣው መግለጫ ከአጎራባች አፋር ክልል የሆኑ ሚሊሻዎች በአንዲት ከተማ ላይ ጥቃት አድርሰዋል፣ ዝርፊያም ፈጽመዋል ሲል ማስታወቁን ሮይተርስ ዘግቧል። ሩሲያ ካሁኑ በቀጣዩ ዓመት በሚካሄደው የምክር ቤት ተወካዮች ምርጫ ላይ ጣልቃ መግባት ጀምራለች ሲሉ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ተናገሩ። ፕሬዝዳንቱ ትላንት በብሔራዊ ደህንነት ዳይሬክተር ቢሮ በሰጡት ቃል የደህንነት ማህበረሰቡ ያደረሳቸውን ሚስጥራዊ ገለጻ ጠቅሰው ሩሲያ ካሁኑ በ2022 ምርጫ ዙሪያ የተዛባ መረጃ በማሰራጨት የምታደርገውን ተመልከቱ ሲሉ የተናገሩ ሲሆን ዝርዝር ውስጥ ግን አልገቡም። በዚህ ንግግራቸው ወቅት ሞስኮ የምትፈጽመው ተግባር ሉዓላዊነታችንን የሚጥስ ነው ማለታቸውም ተዘግቧል። በኮቪድ-19 ዜና በዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የፌደራል መንግስቱ ሰራተኞች በሙሉ ወይ ክትባቱን እንዲከተቡ አለዚያ ደግሞ በየጊዜው መደበኛ የቫይረስ ምርመራ እንዲያደርጉ ነገ ሐሙስ ትዕዛዝ ያስተላልፋሉ ተብሎ እንደሚጠበቅ ስማቸው ያልተገለጸ ያስተዳደሩ ባለስልጣን የጠቀሰ ዜና አመልክቷል። ፕሬዚዳንት ባይደን ትላንት በብሔራዊ ደህንነት ዳይሬክተር ቢሮ ጉብኝታቸው ወቅት ለጋዜጠኞች በሰጡት ቃል በፖሊሲው ላይ ውይይት እየተደረገበት ነው ብለዋል። በጦርታ ላይ ያሉ የጦር ኃይል አባላት የሚታከሙባቸው 1700 የህክምና ማዕከሎችና የተመላላሽ ታካሚ ክሊኒኮች የሚያስተዳድረው የጦር አርበኞች ጉዳዮች ሚኒስትር የተጠቀሰውን ትዕዛዝ ለሰራተኞቹ በተለይም ለጤና ሰራተኞቹ ሰኞ ዕለት በማስተላለፍ የመጀመሪያው የፌደራሉ መንግስት ሚኒስትር መስሪያ ቤት ሆኗል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን ለቀደመው ዜና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅም ወደ እናንተ የሚቀርብ ልዩ መርሃ ግብር ነው። አሁን ወደ ቀዳሚዎቹ ዘገባዎች እንሻገር። የአማራ ክልል መናገሻ የሆነችው ባህር ዳር በትናንትናው ዕለት ሌላ ሰላማዊ ሰልፍ አስተናግዳለች። የሰልፉ ዓላማ ደግሞ የክልሉ መንግስት ያስተላለፈውን የክተት ዘመቻ መደገፍ እንደሆነም ተሰምቷል። አስቴር ምስጋናው በሰልፉ ላይ በመገኘት የተሳታፊዎችን ሐሳብ አዳምጣለች።
የአማራ ብሔራዊ ክልላዊ መንግስት የህልውና አደጋ ተጋርጦብኛል ብሎ ካወጀ ወዲህ በአማራ ክልል የተለያዩ ከተሞች አደጋውን ለመመከት በሚል አደባባይ ወጣው ድጋፉን የሚገልጸው ህዝብ ከቀን ቀን እየተበራከተ ነው። ካለፈው ሳምንት መገባደጃ አንስቶ ተመሳሳይ ሰልፎች በእንጅባራ፣ ጎንደር፣ ደብረ ማርቆስ፣ ደብረ ብርሃንና ሌሎች ከተሞች ተካሂደዋል። በባህር ዳር ከተማ በ10 ሺዎች የሚቆጠር ህዝብ አደባባይ ወጥቶ ስሜቱን የገለጠበት ሰልፍ ተካሂዷል። በሰልፉ ላይ ያገኘሁት አቶ አበበ እንዲያውቄ የክልሉ መንግስት የጠራውን የክተት ጥሪ መቀበሌን ለማረጋገጥ ነው ሰልፍ የወጣሁት ይላሉ።
እንግዲህ የክተት አዋጁን የአማራ ክልል ጥሪ ካረገበት ጀምሮ መላው 40 ሚሊዮን ህዝብ ተቀብሎታል። ይሄው ዛሬ ባህር ዳር ምድር አንቀጥቅጥ የሆነ ሰልፍ ነው። አሜሪካ እጁን አንሳ።
ወይዘሮ ጎንደሪ ታያሌውን በተመሳሳይ ለመንግስት ያለኝን አጋርነት ለማረጋገጥ ነው ዛሬ አደባባይ የወጣሁት ነው ያሉት።
በሀገሪቱ ላይ የተደቀነው ጦርነት ስላለ አማራን ለይቶ ለማጥቃት ስለሆነ እኛም ደግሞ አብረን ከወንድሞቻችን ጎን ተሰልፈን የመጀመሪያ እርዳታ እንሰጣለን፣ ምግብም እናድላለን፣ ጥይትም ከሆነ ከሰለጠነ እንተኩሳለን።
ወንድፍረው ብርሃኔ ይባላሉ። ለማድሬድ ነው ፈርሚያል ተዘጋጅቼ ያለው አሁንም የምንጠብቀውን ከመንግስት ብቻ ነው መመሪያ የምንጠብቀው። አገር ከሌለ መኖር የለም። አገር ከሌለ ማሳደግ የለም። ሰላም ከሌለ ምንም ነገር የለም። ስለዚህ እኛ አልፈን ትውልድ መተካት ነው እኛ አላማችን።
አቶ በላቸው በደንብ መራመድ ባለመቻላቸው በድጋፍ የሚሄዱ አካል ጉዳተኛ ናቸው። አረንጓዴ፣ ቢጫ፣ ቀይ ባንዲራ የያዘውን ሰንደቅ በጀርባቸው ይዘው ባንዲራውን እያውለበለቡ ከሰልፉ መሀል አግኝቼ ስሜታቸውን ጠየቁ።
በጭቆና ሲገዛ ቆይተዋል። ለማሁን ደግሞ እኔ ካልገዛዋች ኢትዮጵያ ትፈርሳለች፣ ትበታተናለች። ከዚያም አልፎ ትልቁ ጥላቴ አማራ ነው በሚል አማራ ህዝብ ላይ የምናወራረደው ይሳባለ ለማለት እንደገና አገራችን አንድነቷን ስቀጥል በተሰናይ ስሜት መጥቻለ። የሀገር ፍቅርና የሀገር ስሜት አካል ጉዳተኝነት አያግደውም። አልችልም እንጂ ብችል በር ደስተኛ ነ።
በሰልፉ ላይ መልእክት ያስተላለፉት የባህር ዳር ከተማ ተቀዳሚ ከንቲባ ዶክተር ድረስ ሳህሉ የውጭ ኃይሎች ለሽብርተኛው ህወሀት ቡድን ድጋፍ ማድረጋቸውን ያቁሙ ሲሉ ጠይቀዋል።
የሚዋጋው ብቻውን አይደለም። ኢትዮጵያን ለማፍረስ ሌት ተቀን ከሚታትሩ የሀገራችን ታሪካዊ ጠላቶች ጋር ተቀናጅቶን ጭምር እንደሆነ ሊታወቅ ይገባል። ምዕራባውያን ዛሬ ላይ ህወሀት ህጻናትን በጦርነት እየማገደ እያዩ በማይካድራ የዘር ማጥፋት ወንጀል ሲፈጸም እየተመለከቱ ያልተነፈሱ አሸባሪው ቡድን መልሶ እንዲያሰራራ መንግስት እያካሄደ ያለውን ዘመቻ የተለያዩ ጫናዎችን በመፍጠር ለማደናቀፍ ሲሞክሩ ይታያሉ። በህወሀት መራሽ ኢህአዴግ ዘመን የኢትዮጵያ መንግስት በሰብአዊ መብት አያያዝና ዲሞክራሲ ሲከሰስ እንዳልነበረ ሁሉ ዛሬ ለሽብርተኛ ህወሀት ጠበቃ እስከመሆን ደርሰዋል። ይህ ህዝባዊ ሰልፍ
ሁለት ዋና ዋና መልእክቶችን ያነገበ ነው። የመጀመሪያው አሸባሪው ድረን የሁሉም ኢትዮጵያውያን ጠላት መሆኑን አቋማችንን ያሳየንበት ሲሆን፣ ሁለተኛው ደግሞ ለዚህ ሀገር አፍራሽ ቡድን በማወቅ ይሁን ባለማወቅ ድጋፍ ለሚያደርጉ ሀገሮች ለአሸባሪ ድጋፍ መስጠት አስነዋሪ ተግባር መሆኑን ተገንዝበው እጃቸውን እንዲሰበስቡ ታላቅ መልእክት የምናስተላልፍበት ነው።
የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤትም ከመንግስት ጎን በመቆም ትህነግን ለመመከት አጋርነቱን ይገልጻል ያሉት የምክር ቤቱ ተወካይ አቶ ይደግማሩ ናቸው።
ህዝባችንን ከህልውና ችግር ለመታደግ ለነጻነት፣ ለእኩልነት፣ ለፍትህ እስከሆነ ድረስ የመንግስት የክተት አዋጅን በሙሉ ልብ ተቀብለን የፓርቲ የሃይማኖት የብሔር የጥላ ሴራ ሳይለያየን ከመቼም ጊዜ በላይ አንድ ሆነን ወደ ግንባር እንዘምታለን። የኢትዮጵያን አረም በጋራ እንነቅላለን፣ ድል እናደርጋለን። ኢትዮጵያ በኢትዮጵያዊ ልጆቿ ታፍራና ተከብራ ለዘላለም ትኖር።
በተመሳሳይ ባለፈው ሳምንት መጨረሻ በጎንደር ከተማ በተካሄደው ሰልፍ ላይ ነዋሪዎቹ የውጭ ኃይሎች እጃቸውን ከኢትዮጵያ እንዲያነሱ ጠይቀዋል ሲሰሙ ሰንብተዋል። በሌላ በኩል የህወሓት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ባሰፈሩት ጽሑፍ ጠቅላይ ሚኒስትር አብይና የዘር ማጥፋት ወንበዴ ቡድን ናቸው ብለው የገለጹት አካል በቂ መረጃ የሌላቸውን ኢትዮጵያውያን በትግራይ ተወላጆች ላይ ለማንቀሳቀስ እየሞከሩ መሆኑን ልብ ሊባል ይገባል ብለዋል። ለውይይት ቸልተኛ በመሆን የዘር ማጥፋት ዘመቻቸውን እያባባሱ ይገኛሉ ያሉት አቶ ጌታቸው እኛ የተፈጠረውን ችግር በሰላማዊ መንገድ ለማስቆም በውይይት አስፈላጊነት ላይ ባለን መርህ የተመሰረተ አቋማችን ቀጥለናል ሲሉ ገልጸዋል። ህዝባችንን ከአብይ ጭቆና የመጠበቅ አስፈላጊነትም እንረዳለን ካሉ በኋላ የሚሆነው ወይ ውይይት ወይም ጦርነት ነው ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። ወደ ቀጣዩ መሰናዱ እንሻገር። የኮቪድ-19 ወረርሽኝ ኢትዮጵያን ጨምሮ በአፍሪካ ሀገራት የአእምሮ ጤና ላይ ከፍተኛ ጫና እያሳደረ መሆኑን የዓለም የጤና ድርጅት አስታውቋል። በሽታው በቀጥታ በአእምሮ ጤና ላይ ከሚያሳድረው ጉዳት በተጨማሪ በሀገራት ኢኮኖሚ ላይ ባደረሰው ተጽዕኖ ምክንያት በአእምሮ ጤና ላይ ይደረግ የነበረውን የገንዘብ ድጎማን በመመናመኑ በቀድሞውንም ደካማ የነበረው የሕክምና አቅርቦት መቀነሱን ችግሩን እያባባሰው እንደሆነ ተገልጿል። ስመኝሽ የቆየ በዚህ ዙሪያ የአእምሮ ሕክምና ባለሙያዎችን አነጋግራ ተከታዩን አሰናድታለች።
ኮቪድ-19 ወረርሽኝ በዓለም ዙሪያ መሰራጨቱ ከተረጋገጠበት ጊዜ አንስቶ በሽታውን ለመቆጣጠር የተወሰዱት እንደ የአካል ርቀትን መጠበቅ፣ ከቤት ያለመውጣት፣ የስፖርትና መዝናኛ ቦታዎችን መዝጋት፣ ከቤት መስራትና ከሀገር መውጣት አለመቻል የመሳሰሉት ክልከላዎች ብዙዎችን ለከፋ ጭንቀት፣ የአእምሮ መረበሽና ስጋት አጋልጧል። በቫይረሱ ተይዘው ያገገሙ ሰዎችም በሽታው ጥሎት የሚሄድ የአእምሮ ጤና እክሎች ተጋላጭ እንደሆኑ የሕክምና ባለሙያዎች ይገልጻሉ። ይህ ጫና በኢትዮጵያ ምን እንደሚመስል በቅዱስ ጳውሎስ ሜዲካል ኮሌጅ የአእምሮ ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋዬን ጠይቀናቸዋል።
እንደዚህ አይነት በተለይ የቀውስ ሰዓቶች ላይ ሁላችንም የስሜት የባህሪ አሳሰብ መታወክ ይገጥመናል። ኮቪድ-19 እንግዲህ የተለያዩ እንደ ችግር መፍቻ የምንጠቀማቸው ነገሮች ላይ ጫና አለው። ስለዚህ ሁሉም አቅጣጫ ጫና ውስጥ መሆናችን አንደኛ በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች መውጫ መንገድ ሊወስዱ ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። በኮቪድ ምክንያት እንግዲህ አብዛኛው የአእምሮ ህመሞች እንዲከሰቱ፣ በዛ ህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ።
ኮቪድ-19 በአእምሮ ጤና ላይ የሚያሳድረው ተጽዕኖ የሚጀምረው በሽታው ይዞኝ ይሆን ወይ ከሚል የዕለት ተዕለት ጭንቀት ነው። ይህ ጭንቀት እየከፋ ሲሄድ ታዲያ አእምሮን ሊያውክና ሰዎች የዘወትር ተግባራቸውን በአግባቡ እንዳያከናውኑ ሊያግዳቸው እንደሚችል የነገሩን ደግሞ ለ14 ዓመታት በአማኑኤል አእምሮ ስፔሻላይዝድ ሆስፒታል ዳይሬክተር ሆነው ያገለገሉትና አሁን በግል ድርጅት የህፃናት ጉዳይ ላይ የሚሰሩት የአእምሮ ሐኪም ዶክተር ሚኒሊክ ደስታ ናቸው።
ወይም ሊይዘኝ ሆን ወይ የኔ የሆኑትን ሰዎች ይይዛሉ ወይ ሊይዛቸው ይችላሉ ወይ? ሌላው ስሜት ደግሞ እስከ መቼ ነው ይሄ ነገር መቼ ነው መቆሚያው የሚለውን ነገር መቆሚያውን አለማወቅ ወይም ደግሞ የዚህ ነገር ማብቂያውን አለማወቅ በራሱ የህልውናን ነገር ጥያቄ ውስጥ የሚከት ነገር ይሆናል ለብዙ ሰዎች።
እንደ ኢትዮጵያ ባሉ ሀገራት አብሮ መኖርን እንደ ባህል አድርጎ ለሚኖር ህብረተሰብ ወረርሽኙ ያስከተላቸው ክልከላዎች በራሳቸው አስጨናቂ ናቸው። በዛ ላይ ደግሞ አብዛኛው ህዝብ መደበኛ ባልሆነ የኢኮኖሚ ስርዓት ውስጥ በተሰማራበት ታዳጊ ሀገር ላይ የዕለት ገቢን የሚያስተጓጉል ወረርሽኝ ሲጨመርበት የአይምሮ ጤና መታወክ ሊያስከትል እንደሚችል ዶክተር ሚኒሊክ ይገልጻሉ።
በተለይ እንቅስቃሴ ላይ የሚጥለው ገደብ ለመከላከል እንግዲህ በጣም አስፈላጊ ከሚባሉት ነገሮች አንዱ እንቅስቃሴን የመገደብ ነገር ነው። ከሰዎች ጋር ያለን ንግግር የመገደብ ነገር ነው። እነኚህ ነገሮች በራሳቸው በተለይ እንደ ኢትዮጵያ አይነት ያው በተደጋጋሚ እንደምንሰማው ህብረተሰቡ የዕለቱን ጥሮ ግሮ የሚያገኛትን ነገር ነው አብዛኛው። ለእንዲህ አይነቱ ሁኔታ ምቹ አለመሆኑ እንደ ልብ ለመንቀሳቀስ ምቹ አለመሆኑ በራሱ አስጨናቂ ነው።
ያም ብቻ አይደለም ይላሉ ዶክተር ሚኒሊክ። በበሽታው ዙሪያ የሚሰራጩ እውነተኛና ሐሰተኛ መረጃዎች መብዛታቸውም ሌላ የጭንቀት ምንጭ ናቸው።
መረጃው ለሰዎች የመድረስ አቅም በጣም ከፍተኛ ሆኗል በአሁኑ ጊዜ እና መረጃዎች በጣም ይሰራጫሉ። ሰዎች ከዚህ በፊት ምናልባት አንድ አካባቢ ችግር ሲፈጠር ያ ችግር ሌላ አካባቢ እስኪሰማ ምናልባት ቀናት፣ ሳምንታት፣ ወራት፣ አመትም ሊፈጅ ይሆናል። በአሁኑ ሰዓት ግን በሰዓታት ልዩነት ውስጥ ዓለም ከዳር እስከ ዳር ሁሉም ነገር ያገኛል እና ሰዎች እዚህም እዚያም ነገር ተፈጠረ፣ እዚህ ቦታ ሰው ሞተ፣ እዚህ ቦታ የሚያል ሰው ተያዘ የሚለው ነገር ለብዙ ሰዎች በአጭር ጊዜ መድረሱ ነገር ሰዎችን ላስጨንቅ ይችላል።
ጤና ማለት አካላዊ ብቻ ሳይሆን የአይምሮም ጤና ነው። ሆኖም በኢትዮጵያም ሆነ በበርካታ የአፍሪካ ሀገራት ለአይምሮ ጤና የሚሰጠው ቦታ እጅግ ዝቅተኛ በመሆኑ ለበሽታው የሚሰጠው ሕክምናም ከኮቪድ-19 ወረርሽኝ በፊትም በጣም ውስን እንደነበር የሚገልጹት ዶክተር ሚኒሊክ ኢትዮጵያ ውስጥ የአይምሮ ጤና እንደ ጤና ለመቆጠሩም መሰረታዊ ችግር መሆኑን ያስረዳሉ።
የአእምሮን ጤናን በተመለከተ ያለው አቅርቦት ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም በጣም ውሱን ነው። አሁንም እንግዲህ ያለፉትን 30 ዓመታት እኔም አውቀውን ብነግርሽ የአእምሮ ጤና እንክብካቤ የተስፋፋው በግለሰቦች ጥረት እንጂ መንግስት የነገር ጤና ነው ብሎ እንደውም ለብዙ ጊዜ ከመንግስት በኩል ማለትም ከጤና ጥበቃ በኩል አሉታዊ አመለካከት ነው የነበረው እና በግለሰቦች ጥረት ብዙ ነገሮች ሲሰሩ ቆይተዋል። ከበጀት ጀምሮ ለአእምሮ ጤና አስፈላጊ የሆኑ ነገሮችን ቁሳቁስን እስከ ማቅረብ ከፍተኛ ችግር አለ።
ይህ ለወትሮም ትኩረት የተነፈገው የአእምሮ ጤና ችግር በኮቪድ-19 ምክንያት እጅግ እየተባባሰ መሄዱ እውን ነው። ከኮቪድ በተጨማሪም በመላ ሀገሪቱ የሚታየው የፖለቲካ ለመረጋጋት ግጭትና ጦርነት ያስከተሉት ግድያ፣ መፈናቀልና የንብረት መውደምም ለአእምሮ መታወክ ተጨማሪ ምክንያት መሆናቸውን ዶክተር ሙሉቀን ነግረውናል። ታዲያ ሀገሪቱን ከዘርፈ ብዙ ችግሮች ለማላቀቅና ለሀገር ሰላምም ሆነ ልማት ለማምጣት የአእምሮ ጤና ከአካላዊ ጤና እኩል አስፈላጊ በመሆኑ ትኩረት ተሰጥቶት ሊሰራበት እንደሚገባ ባለሙያዎቹ ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለቀደሙ ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። በዚህ ሳምንት መጀመሪያ ላይ የጎንደር ዩኒቨርሲቲ የቲያትር ጥበብ ክፍል ዘመናዊ ቲያትር በኢትዮጵያ የተጀመረበትን 100ኛ ዓመት በማሰብ ለሁለት ቀናት የቆየ መርሃ ግብር አካሂዷል። በመርሃ ግብሩ ላይ የወልቂጤ ዩኒቨርሲቲ፣ ደብረ ማርቆስ እና የወሎ ዩኒቨርሲቲ የቲያትር ጥበብ ክፍሎችም የተሳተፉ ሲሆን የኢትዮጵያ ዘመናዊ ቲያትር ጅማሩን አስታኮ በመላ ሀገሪቱ የቲያትር ጥበብ እንዲነቃቃና እንዲያድግ እየተንቀሳቀሰ የሚገኘው ስለ ቲያትር ቡድን አባላትም በቦታው ተገኝተው ውይይቱን ተካፍለዋል። የጎንደር ዩኒቨርሲቲ የቲያትር ጥበባት የአራተኛ ዓመት ተማሪዎችም ካሊጉላ የተሰኘውን ታላቅ ተውኔት ተጫውተዋል። ኤደን ገረመው ዝርዝሩን ትነግረናለች።
በኢትዮጵያ ዘመናዊ ቲያትር ከተጀመረ 100 ዓመት ቢሞላውም አሁን ላይ ግን በተጀመረበት ፍጥነት እየተጓዘ አይደለም፣ ተቀዛቅዟል። ዘርፉ መነቃቃት አለበት ያሉ ባለሙያዎች ከካቲት 2013 ዓ.ም ጀምሮ ስለ ቲያትር የተሰኘ ቡድን በመመስረት በይፋ የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ከሰሞኑ በጎንደር ዩኒቨርሲቲ የቲያትር ጥበባት ማዕከል ባዘጋጀው የሁለት ቀናት የውይይት መርሃ ግብር ላይ ተሳታፊዎች ነበሩ። ስለ ቲያትር ያገባኛል የሚል ሁሉ እንዲሳተፉበት የጎንደር ዩኒቨርሲቲ ባዘጋጀው በዚህ መርሃ ግብር ላይ ውይይቶች፣ ጥናታዊ ጽሑፎችና ካሊጉላ የተሰኘ በሮም ንጉስ ላይ የሚያጠነጥን ዓለም አቀፍ ቲያትር ቀርቧል። በቲያትሩ ላይ በትወናና በፕሮዳክሽን ስራ አስኪያጅ በመሆን እንዲሁም በመርሃ ግብሩም ላይ የተሳተፈችው የአራተኛ ዓመት እጩ ተመራቂ ተማሪ ስንዱ ወንድሙ በዚህ መርሃ ግብር ላይ የተለያዩ ዩኒቨርሲቲዎች መሳተፋቸው የሚማሩበትን ትምህርት ተግባራዊ በማድረጉ ረገድ እንደሚረዳ ትገልጻለች።
በእርግጥ ያው ከቲዮሪው ባለፈ ትምህርቱን ወደ ፕራክቲካሉ ስንገባ እኛ ምን አይነት ሩሎችን መወጣት እንዳለብን፣ ተማሪዎቹ የትምህርት ቤት መምህራን ከሚሰጣቸው ጥቅም በዘለለ ውጭ ላይ ያሉ የሌሎች ዩኒቨርሲቲ መምህራን መጥተው ለእኛ የሚሰጡት የልምድ ልውውጥ ነገ ላይ ቲያትሩን ከቲዮሪ ባለፈ ወደ ተግባር ለምንለውጥበት ጊዜ በጣም ለእኛ ጠቃሚ ነው። የተለያየ ሀሳቦችን ይሰጡናል። ቲዮሪውን ጠልቀን ካየንበት በተጨማሪ ተግባር ላይ እንዴት ማዋል እንዳለብን እነሱ ካላቸው ልምድ አንጻር ከኛ ትላልቆች ናቸው የመጡት። በልምድም ሆነ በእድሜም አንጋፋ ሰዎች ነበር የመጡት እና ለእኛ የተሻለ ልምድ እንድንወስድ ከነሱ እና ጥሩ የሆነ ተሳትፎ እንዲኖረን ለማድረግ እና በዛ የተነሳ በጣም ብዙ ልምዶች ያለን ጥሩ ነው። ብቻ ለኛ በጣም ጥሩ ነው።
በመርሃ ግብሩ ላይ በታየው የካሊጉላ ቲያትር ላይ በተውኔት እንዲሁም በምክትል ዳይሬክተርነት የተካፈለው እጩ ተመራቂ ሙሉቀን ቢፍቱ መርሃ ግብሩን እንዲህ ይገልጸዋል።
ስለ ቲያትር የተሰኘው ሰሞኑ እዚህ ጎንደር ዩኒቨርሲቲ ቲያትር ጥበባት ትምህርት ክፍል ያዘጋጀው ፎረም ነበር። ይህ ፎረም ብዙ ነገሮችን አንስቷል። አርቲስቶች ከአዲስ አበባ አርቲስቶች መጥተዋል። አብዱል ከሪም የሀገር ፍቅር ቲያትር ኃላፊ እንዲሁም ቢኒያሙ የመሳሰሉ አርቲስቶች መጥተው ነበር እና እንዲሁም በተለያዩ ዩኒቨርሲቲዎች የቲያትር ትምህርት ክፍል ኃላፊ የሆኑ የደብረ ማርቆስ፣ የወልቂጤ እንዲሁም የወሎ ዩኒቨርሲቲ እና የጎንደር ዩኒቨርሲቲ ራሳቸው አዘጋጆች ማለት ነው በተሰበሰቡበት፣ ሌሎች ብዙ ተማሪዎች በተሰበሰቡበት ይህንን ፕሮግራም ተካሂዷል ማለት ነው። የዚህ ፕሮግራም ዋናው ዓላማ ማወቅ እና እንዳየሁት ከሆነ ቲያትርን እንዴት መቀጠል መቻል አለበት፣ የቲያትር እንቅስቃሴ እንዴት መሆን መቻል አለበት፣ ይህንን ወይም ደግሞ ቀዘቀዘ የሚባለው የቲያትር እንቅስቃሴ በምን መልኩ ማስቀጠል እንችላለን፣ እንዴት ነው ሞቅ ማድረግ የሚቻለው፣ ከሚዲያ ጋር እንዴት ማገናኘት እንችላለን የሚለው ሀሳብ ላይ ያጠነጠነ ነበር። ስለዚህ ያቀዘቀዘው ነገር ምንድን ነው ወይም ደግሞ ለምን ቀዘቀዘ፣ እንደዚህ እንዲቀዘቅዝ ያደረጉት ነገሮች ምንድን ናቸው፣ ከዛ በኋላ ደግሞ የመፍትሄ ሀሳብም አንስተው ጭምር ተወያይተውበታል ማለት ነው። ምን ብናደርግ ይሻላል፣ መፍትሄው ምንድን ነው የሚለውን ጭምር ለሶስት ቀን የሚያክል እዚህ ጎንደር ዩኒቨርሲቲ ዋይት ሀውስ አዳራሽ ውስጥ ተገናኝተው መክረውበታል። በስተ መጨረሻም የመድረክ መዝጊያቸው ወይም ደግሞ የውይይታቸው የሶስት ቀን ውይይታቸው መዝጊያ ካሊጉላን አድርገው አቅርበንላቸዋል ማለት ነው። እንግዲህ ይህንን ይመስል
የጎንደር ዩኒቨርሲቲ የቲያትር ጥበብ ክፍል ኃላፊ የሆኑት አቶ አንተነህ ወርቅነህ ቲያትር የተዳከመባቸውን ምክንያቶች ለማወቅ ቲያትር ጠነከረ፣ አደገ ሲባል ምን እንደሚሆን መረዳት ያስፈልጋል የሚሉ ሲሆን የቲያትር ጥበብ የትምህርት ክፍሎች የተደራጁ መሆን እንዳለባቸው እንዲሁም ቲያትሮች ደግሞ ዘመኑን የዋጁና ዘመናዊ ቴክኖሎጂን የሚጠቀሙ መሆን ያሻቸዋል ይላሉ።
ቲያትር ተዳከመ ብዬ ትክክለኛ የሚመስል ዘመኑን የዋጀ ከዘመኑ በፊት የሚያደርግ ይችል የዘመኑን ወይም ማህበረሰብ የሚፈልገው ባህል፣ ታሪክ፣ ወግ፣ ስርዓት ወይም ደግሞ ስነ ጥበባዊ ደረጃ ከፍ ያለ ስራ ማጻፍታች ሳይጽፍ ሲቀሩ የመጀመሪያ ነው። ቤተኛ ወድር ደግሞ ኦዲንሱ የሚፈልገውን ቲያትር ለመድረሳን ተጨማሪ ደግሞ ቲያትርን በቴክኖሎጂ ቤዝ ነው። ቲያትር በባህሪ ግብአት ይበላል፣ ግብአት በልም በቴክኖሎጂ መታገዝ መቻል አለበት። እንደ ድሮ አራት በአራት በሆነ ግድግዳ ላይ ብቻ ቲያትር የሚካፈልበት ጊዜ ላይ አህደልም ያለናል። ተጨማሪ የሚያስፈልጋል ቴክኖሎጂ ያስፈልግታል።
አቶ አንተነህ በተጨማሪም ይህን መሰል ውይይቶችና የትስስር መድረኮች ትልቅ ሚና አላቸው ይላሉ።
ዩኒቨርሲቲዎች ቲያትርን ይሰራሉ። ቢያንስ በአንድ አካደሚ ካላለሚት አራት ቲያትሮች ይሰራሉ። ቲያትር ይሰራል፣ ቲያትር ሰው ዲቨሎፕመንት ይሰራል። እንደዚህም ደግሞ የክሪቲካል ድራሞች ይሰራሉ። የተማሪዎች መመረቂያ እንደ ካሊጉላ የመሰሉ ደግሞ ግራንድ ፕሮዳክሽኖች ይሰራሉ። ስለዚህ እነዚህ ፕሮዳክሽኖች ለመስራት ተማሪ ከሶስት ሰራቶ ይበታል። የተማሪ አቅም በዛ የሚወጣው የበጀት በዛ የሚወጣው ጊዜ በዛ የሚወጣው የሰው ኃይል አንድ ሪሶርስ ማሟያ ተብሎ አንድ ቦታ ላይ ለአንድ ሰት ይቀራል። አንድ ክፍል ተዘግቷል። ይህ ከሚሆን ግን ተቋማት ጋር ትስስር ካለ ለምሳሌ ጎንደር ዩኒቨርሲቲ የተሰራው ቲያትር ሄዶ ወንደ ዩኒቨርሲቲ ይሰራል፣ መቀሌ ዩኒቨርሲቲ ይሰራል፣ ጅማ ዩኒቨርሲቲ ይሰራል። ምክንያቱም ባለ የተቋማት ትስስር መሰረት የፌደራል ተቋሞች ናቸው ዩኒቨርሲቲዎቹ። አንድ ዩኒቨርሲቲ ላይ የተሰራው ቲያትር ሌላ ቦታ ላይ ሰርክ ቢያን ሮቴት የማድረግ እንትኖች ይወጣል ማለት ነው። ይህ በዚህ አንጻር ቲያትርን ከመሰራት ቲያትርን ከማሰራት እንደዚሁ በስክሪፕት ራይተሮችን ከማበረታት አንጻር ዳይሬክተሮችን ደግሞ የበለጠ ዳይሬክት እንዲሰሩ ከማድረግ አንጻር ከማበረታት አንጻር ያለ ሚና በጣም የጎላ ነው። ከዛ ባሻገር ደግሞ የዩኒቨርሲቲ ሀይ ኦፊሻሎች በተዘዋወረ ቁጥር የማየት እድላቸው የመስራት እድላቸው ለቲያትር በጀት ከመልቀጥ ጀምሮ ከፍ የሆነ ሚናዎች ይወጣል ብዬ አስባለሁ።
በተጨማሪም የቲያትር ጥበብን ለማራመድ በዩኒቨርሲቲዎችና የተቋማት ትስስር ላይ መሰራት እንዳለበትም አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በጃፓን ቶኪዮ የዓለም ትልቁ የስፖርት ክንውን ኦሎምፒክ ቀጥሏል። በየደቂቃው የሚለዋወጠውን የሜዳሊያ ሰንጠረዥ ስለተቆጣጠሩት ሀገራት ጥቂት እንበል። ይህ ዘገባ በተጠናቀረበት ሰዓት በአጠቃላይ የሜዳሊያ ብዛት እየመራች ያለችው ሀገር ዩናይትድ ስቴትስ ናት። በ13 የወርቅ በ14 የብርና በ10 የነሐስ ሜዳሊያዎች በአጠቃላይ በ37 ሜዳሊያዎች። ቻይና በ14 የወርቅ በ6 የብርና በ9 ነሐስ በአጠቃላይ በ29 ሜዳሊያዎች በሁለተኛ ደረጃ ላይ ትገኛለች። የሩሲያ ኦሎምፒክ ኮሚቴ በ8 ወርቅ በ11 የብርና በ8 የነሐስ ሜዳሊያዎች በአጠቃላይ በ26 ሜዳሊያዎች በሶስተኛ ደረጃ ላይ ይገኛል። ይህ በእንዲህ ያለ የኢትዮጵያ ኦሎምፒክ ቡድን የአትሌቲክስ ተወዳዳሪዎች ከዛሬ ጀምሮ የማጣሪያ ውድድራቸውን ያከናውናሉ። በዛሬው ዕለት በሴቶች 800 ሜትር የማጣሪያ ውድድር በምድብ አንድ የወርቅ ውሃ ጌታቸው ትፎካከራለች። በወንዶች 3000 ሜትር መሰናክል ማጣሪያ ደግሞ ለመቻ ግርማ ወደ ቀጣዩ ዙር ለማለፍ በነገው ዕለት ይወዳደራል ተብሎ ይጠበቃል።
አባችን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስናው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። ማናቸው ማስተያየቶች ቢኖራችሁ በማህበራዊ መገናኛ ገጾቻችን በኩል ለማድረስ ትችላላችሁ። በጣም እናመሰግናለን። መልካም ምሽት። ባለጸጋ የውበትን መቤት አቤት አቤት የተሰጠሽ ባለጸጋ የውበትን መቤት አቤት አቤት የተሰጠሽ ባለጸጋ የውበትን መቤት ሰማ አትጨክንም ጀምበር አትጠልቅም ፀሐይ
አይ ተቁም ዳምና አይ ቸልም ሰማይ አትቸክልም ጀምበር አትፈልግ ጸፈር ጉንጮችሽን ሲያየው በፈገግታ ታድረው በፈገግታ በፈገግታ ታ